ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት አሁን ጀመረ።
ጤና ይስጥልን አድማጮች፣ እንደምን ውላችሁ አምሽታችኋል። አርብ ነሐሴ 5 2009 ዓ.ም የምናስተናግዳችሁ አዲሱ አበበና
ቆንጂት ታየነን። ከምሽቱ ለዛሬ ከያዝነው አብይ ርዕስ እንጀምራለን። ወደ ጅጅጋ በሚወስደው መስመር ሀረር ከተማ አቅራቢያ በተኩስ የታጀበ ግጭት ነበር ይላል የዩናይትድ ስቴትስ ኤምባሲ። የኢትዮጵያ መንግስት ያስተባብላል።
እኛ የነበረን መረጃ እና የአሜሪካን ኤምባሲ የለቀቀው መረጃ የሚጋጭ ነበረ። እኛ ባለን መረጃ ጦርነትም ወደ ሞቶችም አልነበረም።
የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊው ዶክተር ነገሪ ሌንጮን ድምፅ ነው የሰማ ነው። የአካባቢው ነዋሪዎች የኤምባሲውን መግለጫ ያጠናክራሉ።
ለሶማሌ ክልል ይሰጣል የተባለው መሬት በጉርሱም ወረዳ ከሚገኘው ጎሬ ቀበሌ ጀምሮ ነው። ቀጥሎም ወረ አሊ፣ ወረ ጉዬ፣ በከካ በአጠቃላይ ጉርሱም ወረዳ ስር የሚገኙ 8 ቀበሌዎች ናቸው።
በአብይ ርዕስ ዘገባ ይኖረናል። ወደ የመን ሲጓዙ በአሸጋጋሪያቸው ሆን ተብሎ ወደ ባህር የተጣሉት ስደተኞች ተጨማሪ አስከሬናቸው እየተገኘ ነው።
በዚህም ላይ ዘገባ አለን። በአማራ ክልል በግብር ግምት ሳቢያ አሁንም የተዘጉ የንግድ ቤቶች አሉ። ዘገባ ይኖረናል።
የቅድሞ አንድነት ፓርቲ አመራር አባል አቶ ዳንኤል ሽበሽና ጋዜጠኛ ኤልያስ ገብሩ በ50,000 ብር ዋስትና ከእስር ተለቀዋል። በሁለተኛው አጋማሽ ዘገባ እናስደምጣለን።
ብርሃን ኃይሉ ፕሮግራማችንን ትመራለች። አሁን ወደ ዓለም ዜና እናልፋለን። ዓለም አቀፍ ታዛቢዎች ኬንያ በብሔራዊ ደረጃ ባካሄደችው ምርጫ የመለኪያውን ጥቅስ ፈተና አልፋለች ብለዋል። በሌላ በኩል በዛሬው ዕለት ይፋ ይደረጋል ተብሎ ሲጠበቅ የቆየው የምርጫ ውጤት ሊዘገይ እንደሚችል በኬንያ የሚገኙ ዘጋቢዎቻችን ጠቁመዋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይኖራል።
የሶማሊያ ጥበቃ ጓድ ኃላፊ ጀኔራል ሁሴን ሐሰን ኦስማን ሞቃዲሾ ማዕከላዊ እስር ቤት ውስጥ የመግደል ወይም የግድያ ሙከራ ተደረገባቸው ሲል የሶማሊያ ደህንነት ምንጭ ለቪኦኤ ማለትም ለአሜሪካ ድምፅ ራዲዮ አስታውቋል። አደጋውን ዛሬ አርብ ያደረሰው አንድ አጥፍቶ ጠፊ ሲሆን ጀኔራሉ ወዲያውኑ ወደ ሐኪም ቤቱ መወሰዳቸውም ምንጮች ተናግረዋል። የአይን ምስክሮች ሲናገሩም አንድ ሰው ከኮማንደሩ ከመኪናቸው ሲወርዱ ጠብቆ ሲያበቃ ጥቃቱን እንደሞከረባቸው ተገልጧል።
የሩዋንዳው ፕሬዝደንት ፖል ካጋሜ ፕሬዝደንታዊ ምርጫውን በ96% ድጋፍ እየመሩ መሆናቸውን የሀገሪቱ የምርጫ ኮሚሽን አስታወቀ። የሩዋንዳው የምርጫ ኮሚሽን ዋና ጸሐፊ በብሔራዊ ቴሌቪዥን ወጥተው ሲያበቁ በሰጡት መግለጫ በዛሬው ቀን ከ80% በላይ ከሆኑት በአገሪቱ ከተመዘገቡ መራጮች መካከል 6.9 ሚሊዮን ሰዎች ወደ ድምፅ መስጫ ጣቢያዎች መሄዳቸውን አስታውቀዋል። ባለፈው ሐምሌ ካጋሜ በአንድ ህዝባዊ ስብሰባ ላይ ሲናገሩ የፕሬዝደንታዊ ምርጫው ቀን እንደው ለስነ ስርዓቱ ያክል የሚካሄድ ነው ማለታቸው አይዘነጋም። በቅድመ ምርጫ ውጤት እንደታየው ከሆነም ካጋሜ ለሶስተኛ ጊዜ የመመረጥ እድላቸው አስተማማኝ ነበር። በጣምም ነው ደስ ያለኝ አለች አንዲት በንግድ ስራ የምትተዳደር የካጋሜ ደጋፊ። እንደሚያሸንፉም አምናለሁ። ሌላ ማሸነፍ የሚችል ተወዳዳሪ ከቶ የለም ያለችው ይህችው ሴት ይቺን አገር ማስተዳደርም ሆነ መምራት የሚችሉት እሳቸው ብቻ ናቸው ስትል ጨምራ ተናግራለች።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ሰሜን ኮሪያ ዩናይትድ ስቴትስ ላይ ጦርነት ከከፈተች ፒዮንግያንግ ላይ የበቀል እርምጃ ለመውሰድ የዩናይትድ ስቴትስ ጦር ዝግጁና ስንዱ ነው አሉ ፕሬዚዳንት ዶናልድ ትራምፕ። ሰሜን ኮሪያ ጥበብና ማስተዋል የጎደለው እርምጃ የምትወስድ ከሆነ በመፍትሄነት ያዘጋጀነው ወታደር እርምጃው ለመውሰድ በተጠንቀቅ ነው ሲሉም ዛሬ አርብ ባሰራጩት የትዊተር መልእክት ገልጠዋል። ተስፋ አደርጋለሁ አሉ ትራምፕ፣ ኪም ጆንግ ኡን ሌላ አቅጣጫ ይይዛሉ። የፕሬዚዳንት ትራምፕ ማስጠንቀቂያ ይፋ የሆነው ቻይና የመጀመሪያዋ ተንኳሽ ሰሜን ኮሪያ ከሆነችና ዩናይትድ ስቴትስ አጸፋውን ከመለሰች ከሰሜን ኮሪያ ጋር አልወግንም ብላ ካለች ሰዓታት በኋላ ነው። ሰሜን ኮሪያ የመጀመሪያውን ጥይት ከተኮሰችና ዩናይትድ ስቴትስም ምላሽ በትሰጥ ቻይና ገለልተኛ መሆን አለባት ሲል ኦፊሴላዊ ያልሆነ አንድ የቻይና ጋዜጣ ዘግቧል። ይሁን እንጂ አለ ይኸው ጋዜጣ በርዕሰ አንቀጹ ኪም ጆንግ ኡንን ከስልጣን ለማንሳት ዩናይትድ ስቴትስና ሸሪኳ ደቡብ ኮሪያ ወታደራዊ ትብብር ካደረጉ ቻይና መተባበር ይኖርባታል። ነገር ግን ዩናይትድ ስቴትስና ደቡብ ኮሪያ በወታደራዊ ትብብር የሰሜን ኮሪያውን አምባገነን መሪ ጥለው የአካባቢውን የፖለቲካ አቅጣጫ ለመቀየር የሚፈልጉ ከሆነ ቻይና ያኔ አትደግፋቸውም ብሏል።
የሩሲያው ፕሬዚደንት ቭላዲሚር ፑቲን በመቶዎች የሚቆጠሩ የዩናይትድ ስቴትስ ዲፕሎማቲክ አባላትን ከሩሲያ አካባቢ ለማስወጣት በማቀዳቸው ዶናልድ ትራምፕ በሂስ ሸንቆጥ አድርገዋቸው ሲያበቁ እቅዱ ግን በርካታ ወጪም ይቀንስልናል እኮ በማለት ምስጋና ቸረዋቸዋል። ትራምፕ በትናንቱ ዕለት ከኒው ጀርሲው የጎልፍ መጫወቻ ስፍራ በሰጡት ቃል ለበርካታ ሰራተኞች የምንከፍለው ደሞዝ በዝቶ ለመቀነስ እየሞከርን ነበርንና ፑቲን ይህንን ለማድረግ በማቀዳቸው አመሰግናቸዋለሁ ብለዋል። ለዚህ ፕሬዚደንት ትራምፕ ለሰጡት አስተያየት እስካሁን ከውጭ ጉዳይ ሚኒስቴር የተሰጠ መልስ ምንም አልተሰማም። ሮይተርስ የዜና አገልግሎት ግን አንድ በስም ያልተገለጹ የቀድሞ የውጭ ጉዳይ ሚኒስቴር ባልደረባን ጠቅሶ እንደዘገበው በዚህ ፕሬዝደንቱ ለሩሲያው መሪ በሰጡት መልስ የመስሪያ ቤቱ አባላት ከፍተኛ ቁጣና ብስጭት አሰምተዋል። ፕሬዝደንት ትራምፕ የሰጡት ይህ መልስ ግን የቀልዳቸውን ይሁን ወይም የምር ግልጽ አይደለም። ዋይት ሀውስ እስካሁን በፕሬዝደንቱ መልስ ላይ ምንም ያለው ነገር የለም። ትራምፕ ግን በሩሲያ ላይ ጠንካራ አቋም ባለመያዝ ይታወቃሉ።
አንድ የዩናይትድ ስቴትስ የጦር መርከብ በስትራቴጂያዊ የደቡብ ቻይና ባህር አጠገብ በሚገኘው ኦፊሴላዊ ደሴት አካባቢ በማለፉ ቻይና ዛሬ አርብ ከፍተኛ ተቃውሞ አሰምታለች። አንድ የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ በሰጠው መግለጫ የጦር መርከቡ የቻይናንና ዓለም አቀፍ ሕግን ጥሶ የቻይናንም ሉዓላዊነት በመድፈር አካባቢውን ለአደጋ አጋልጧል ብሏል። የቻይና ባህር ኃይል የዩናይትድ ስቴትሱን የጦር መርከብ ለይቶና አውቆ በማስጠንቀቅም ከአካባቢው እንዲለቅ አድርጓል ብሏል ቃል አቀባዩ። የደቡብ ቻይናን ባህር የራሷ አድርጋ የምትቆጥረው ቻይና ይህን መሰሉን እንቅስቃሴ በየጊዜው ትቃወማለች።
የአፍጋኒስታን ባለስልጣናት እንዳስታወቁት ምስራቃዊ ናንጋራሻር ክፍለ ሀገር ውስጥ በዓለም አቀፍ ኃይሎች ሌሊቱን የተካሄደ የጸረ ሽብርተኝነት የአየር ጥቃት ሕጻናትንና ሴቶችን ጨምሮ በትንሹ 16 ሰዎች ሞተዋል። ሕይወት የጠፋባት የሳአር ዋሊ ወረዳ አስተዳዳሪ ሀሽካ ሚና ዛሬ አርብ ለቪኦኤ በሰጡት ቃል የአየር ጥቃቶቹ የተካሄዱት በሁለት የተለያዩ ስፍራዎች ሆኖ አንደኛው በአንዲት ተሽከርካሪ ላይ ሌላው ደግሞ ህጻናት በተሰበሰቡበት ስፍራ መሆኑን ገልጸዋል። ከሰለባዎቹ ስምንቱ በአንዲት መኪና ውስጥ የነበሩና ከአንድ ቤተሰብ የሆኑ ናቸው ብለዋል አስተዳዳሪው ጨምረው። በተካሄደው ጥቃት የደረሰውን ጉዳት እየመረመርን ነው ያሉት አስተዳዳሪው መረጃ እንዳገኙ ይፋ እንደሚያደርጉ አስታውቀዋል።
በመጨረሻም በማዕከላዊቷ የቻይና ክፍለ ሀገር ሻንዢ ዛሬ አርብ በደረሰ የኦቶቡስ መጋጨት አደጋ 36 ሰዎች ሞተው ሌሎች 13 መቁሰላቸውን የቻይና ባለሥልጣናት አስታውቀዋል። በአደጋው የቆሰሉት ወደ ሆስፒታል የተወሰዱ ሲሆን ከሞት የተረፉትን የማዳንና የአስቸኳይ ጊዜ እርዳታ አቅርቦት ማካሄዱ እንደቀጠለ መሆኑም ታውቋል። ከሽዋን ክፍለ ሀገር ዋና ከተማ ቼንግኒዮ ተነስቶ ህናን ክፍለ ሀገር ወዳለችው ሊዋንግ ከተማ የሚጓዘው አውቶቡስ ከግንብ ጋር ተጋይቶ ነው አደጋ የደረሰበት። ቻይና ውስጥ ዛሬ ይህን መሰል አደጋ እየተዘወተረ ወይም እየተለመደ በመሄዱ አሽከርካሪዎች ይበልጥ ጥንቃቄ እንዲያደርጉ መገናኛ ሚኒስቴር አሳስቧል። ዜናው አበቃ።
አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ነሐሴ 5 ምሽት ፕሮግራማችን ነው። የምናስተናግዳችሁ ቆንጅ ይታየና
አዲሱ አበበ። ለምሽቱ ከያዝናቸው ዘገባዎች ለቅምሻ እናሰማ።
ድርጅት ከፍ የነበሩ ሰዎች ቅሬታ አንተ ሰጡ ምክንያት ጭማሪ ተጨምሮባቸዋል። ቅሬታ ስላነሱ ለምሳሌ አንድ በለዘ በላይ የሚባል ኮንቲነር አስቀምጦ ቁርስ ቤት የሚሰራ እሱ ላይ ፊት 4000 ተጣለበት። ቅሬታ በማቅረቡ ምክንያት ብቻ 7000 ቅሬታ ካቀረብኩ በሚል ተጥሎበታል።
በአማራ ክልል በግብር ተመን ሳቢያ አሁንም የተዘጉ ንግድ ቤቶች እንዳሉ የተገለጸ ነው። ከነዋሪዎች አንዷን ነበር የሰማ ነው። በመጽሔት ክፍለ ጊዜ ዝርዝሩ ይቀርባል። በኋለኛው አጋማሽ ከምናቀርባቸው ዝግጅቶች ደግሞ አሁን ለቅምሻ ያህል እናሰማችሁ።
ኢትዮጵያዊነት የዜግነት ማንነትን አክብሮ በመያዝ ከሌሎች እንደ ቋንቋ፣ ባህል፣ ሃይማኖት ከመሳሰሉት በላይ ሀገራዊ ራዕይና ተልእኮ ያለው የህዝቡን አንድነትና እኩልነት የሚያረጋግጥ መሪ ሀሳብ የያዘ የሲቪክ እንቅስቃሴ ነው።
ኢትዮጵያዊነት የተሰኘው የሲቪክ ድርጅት ሊቀመንበር ዶክተር እርቁ ይመር ናቸው። ነገና ተነጎዳ ባላቸው ጉባኤ ዙሪያ አነጋግረናቸው የሰጡን ወይም ከሰጡን መልስ የተወሰደ ነው። ዝርዝሩ እንዳልሽው ቆንጅት ሁለተኛው አጋማሽ ይቀርባል።
አሁን በቀጥታ ወደ ምሽቱ አብይ ርዕስ እናልፋለን። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ከአዲስ አበባ ወደ ጅጅጋ በሚወስደው መስመር በባቢሌና በሐረር ከተማ አካባቢ የተከሰተ በተኩስ የታጀበ ግጭት መንገድ መዝጋቱን በትናንትናው ዕለት አስታውቆ ዜጎቹ ወደዚያ አካባቢ የሚያደርጉትን ጉዞ እንዲሰርዙ መክሯል። የኢትዮጵያ መንግስት በበኩሉ በተኩስ የታጀበ ግጭት የለም፣ መንገዱ ክፍት ነው ሲል ስለት ይዘው የተቃውሞ ድምፅ ያሰሙ መኖራቸውን ግን አምኗል። ሄኖክ ሰማግዜር ዝርዝሩን ይዟል።
በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዜጎቹ ወደ ጅጅጋ መስመር ከሚደረጉ ጉዞዎች እንዲታቀቡ የመከረበት መግለጫው በባቢሌና ሐረር ከተሞች መካከል መንገድ መዘጋቱን፣ በተኩስ የታጀበ ግጭት መቀስቀሱንና የኢትዮጵያ የመከላከያ ሰራዊት ወደ ስፍራው መሰማራቱን ያትታል። የአሜሪካ ድምፅ ያነጋገራቸው የአካባቢው ኗሪ የዩናይትድ ስቴትስ ኤምባሲ የሰጠውን መግለጫ ያጠናክራሉ። በጉርሱም ወረዳ በተለይ በኦሮሚያና ሶማሌ ክልል የመሬት መካለልን በተመለከተ ተገፍተናል ያሉ ወደ ተቃውሞና አልፎም ውጊያ ማምራታቸውን አንድ ለደህንነታቸው በመስጋት ስማቸው እንዳይጠቀስ የገለጹ የወረዳው ኗሪ ተናግረዋል።
ለሶማሌ ክልል ይሰጣል የተባለው መሬት በጉርሱም ወረዳ ከሚገኘው ጎሬ ቀበሌ ጀምሮ ነው። ቀጥሎም ወረ አሊ፣ ወረ ጉዬ፣ በከካ፣ በአጠቃላይ ጉርሱም ወረዳ ስር የሚገኙ 8 ቀበሌዎች ናቸው። መሬቱ የተሰጣቸው ከትናንት ወዲያ ሲሆን ጦርነቱ ትናንት ተጀምሮ ጉርሱምና ባቢሌ ላይ ዛሬም ቀጥሏል።
በዩናይትድ ስቴትስ ኤምባሲ የወጣውን መግለጫ ከእውነት የራቀ ነው ሲል የኢትዮጵያ መንግሥት ያስተባበለ ሲሆን የድንበር ማካለል ሥራ እየተሠራ መሆኑንና ለተቃውሞ የወጡ ነዋሪዎችም ከወረዳው አስተዳደር ጋር ተወያይተዋል፣ የዕለት ተዕለት ኑሮ ዛሬ መቀጠሉንም ጨምረው አስታውቀዋል። የመንግሥቱ ቃል አቀባይ ዶክተር ነገሪ ሌንጮ
ትናንትና በአሜሪካን ኤምባሲ የተሰራጨው መረጃ እንዳገኘን እኛም ለማጣራት ጥረት አድርገን ነበረ። በዛ በኦሮሚያ ብሔራዊ ክልልና በሶማሌ ብሔራዊ ክልል መካከል ከዚህ በፊት በድንበር አካባቢ ግጭት ስለነበረ የሁለቱ ክልሎች ይህንን ችግር በሰላማዊ መንገድ ለመፍታት የተስማሙበት ሁኔታ ነበረ። ያንን መሰረት በማድረግ ደግሞ ስራ ስለጀመሩ የድንበር ወሰኑን መካለሉን ስለጀመሩ እንከታተል ነበርና እኛ የነበረን መረጃ እና የአሜሪካን ኤምባሲ የለቀቀው መረጃ የሚጋጭ ነበረ። እኛ ባለን መረጃ ጦርነትም ወይ ደግሞ ትኩስም አልነበረም። ነገር ግን ባብሌ ወረዳ ውስጥ ይህንን የድንበር መካለል ስራ የሚሰሩ የኮሚቴ አባላት ስራቸውን እየሰሩ ባሉበት አንድ አካባቢ ላይ ያልተስማሙ ወይ ደግሞ በዚህ በድንበር መካለሉ ላይ ከሌላ ከሶማሌ ክልል እንግዲህ ባለን መረጃ በህገወጥ እዛ አካባቢ የሰፈሩ ሰዎች ስራቸውን እንዳይሰሩ መጉላላት የፈጠሩበት ሁኔታ እንደነበረ ነው። ከዛ በኋላ ኮሚቴው ያደረገው ምንም ግጭት ሳይፈጠር ይህንን ድንጋይ የወረወሩና ችግር የፈጠሩት እንዲያውም ሴቶችና ልጆች ናቸው ነበር የተባለው። መሳሪያም ያልያዙ ናቸው፣ እንዲሁ በእጃቸው ምንጫ ያዙ ናቸው። እና የኮሚቴው አባላት ደግሞ እንዲሁ ጉዳዩ እንዲሁ በቀላሉ እንዲፈታ ስራቸውን አቋርጠው እንደሄዱ ነው ያለን መረጃ የሚያሳየው። ከዚህ ውጪ ግን ጦርነትም አልነበረም፣ የተፈጠረ ግጭትም አልነበረም። አሁን ዛሬ ወደ ስራቸው ገብቶ ስራቸውን እየሰሩ እንደሆነ ነው።
አቶ ሙሳ አህመድ በጉርሱም ወረዳ የድንበር ግጭትና የጸጥታ ቢሮ ኃላፊ ናቸው። አስቀድሞ በኦሮሚያ ክልል የነበሩ ስፍራዎች አሁን በሶማሌ ክልል ስር መውደቃቸውን ለኦሮሚኛ ዝግጅት ክፍላችን ተናግረዋል።
መሬቱ የኛ ስለሆነ እዛ ያለው ቀበሎች ሁሉ ወራሊ፣ ወረቡዬ፣ ኮልምዬ፣ ፋርሕዬ፣ ረብሲስ፣ ቆሬ፣ በካካ እነዚህ ሁሉ የኦሮሚያ ናቸው። አሁን በፊት ኦሮሚያ ነበር፣ አሁኑ ኦሮሚያ ናቸው። ግን ወረቀት ላይ ያለው ቆሬ ነው የሚለው ቆሬ ሶማሌን ሰጠሁት አሉ።
የኦሮሚያና ሶማሌ ክልል የድንበር ከተሞች ይገባኛል ጥያቄ ከቦረና አንስቶ እስከ ሀረርጌ ድረስ በተለያዩ ጊዜያት ግጭቶችን ሲያስከትሉ ቆይተዋል። የኢትዮጵያ መንግስት ቃል አቀባይ ዶክተር ነገሪ ሌንጮ ሁኔታውን እንዲህ ያስረዳሉ።
ለዚህ በተደጋጋሚ ለሚፈጠረው ግጭት ምክንያት የሆነው ድንበሩ በትክክል ስላልተከለለ ስለሆነ ለወደፊት ከዚህ በፊትም በሰላም ይኖር የነበረው ህዝብ በሰላም እንዲቀጥል ለማድረግ በትክክል ድንበሩ መታወቅ ስላስፈለገ ነው ማለት ነው። ምክንያቱም ለሌላ ግጭት ምክንያት እንዳይሆን ከዚህ በፊት የነበረው ውድ የሰው ልጅ ህይወት የጠፋበት ንብረት የወደመበት እንዳይደገም ነው የተፈለገው።
ዶክተር ነገሪ ሁኔታዎች አሁን መረጋጋታቸውን አስረድተዋል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዜጎቹ በዚህ መስመር ከሚደረጉ ጉዞዎች ለጊዜው እንዲታቀቡ መክሯል።
የምሽቱን አብይ ርዕስ አድምጠናል። አሁን ወደ መጽሔት ክፍለ ጊዜ እንሻገራለን።
ከኢትዮጵያ ወደ ሶማሊያ ከዚያም ከሁለት የሶማሊያ ከተሞች ተነስተው ወደ የመን በመጓዝ ላይ እያሉ ቀይ ባህር ላይ በአሸጋጋሪዎቻቸው ከተጣሉት መካከል የተረፉት ስደተኞች ወደ ባህር የተወረወሩት በአሸባሪዎቻቸው ከተደቀነባቸው መሳሪያ ለማምለጥ እንደሆነ ገልጠዋል። ከእነርሱም ውስጥ የተወሰኑት በዋና ሲተርፉ፣ ሌሎቹ ደግሞ ማዕበል እንደተፋቸው ለአሜሪካ ድምፅ ተናግረዋል። አቅም ያልነበራቸው ደግሞ ሕይወታቸው ጠፍቷል። በሌላ በኩል ወደ ባህር ተገፍትረው ከተጣሉት ኢትዮጵያውያን መካከል የሁለቱ አስከሬን ዛሬ ከባህር ላይ መገኘቱን በባህሩ ዳርቻ ቀብራቸውን በማስፈጸም ላይ ነኝ ያለ አንድ ኢትዮጵያዊ ለአሜሪካ ድምፅ ተናግሯል። የዓለም አቀፍ የፍልሰት ጉዳዮች ድርጅት በበኩሉ ወደ ባህር ተገፍትረው ከተረፉት አብዛኛዎቹ መንገድ መቀጠላቸውን አስታውቋል። ለፍለጋ ወደ ቦታው የሚሄድ ተጨማሪ ቡድን በማዘጋጀት ላይ መሆናቸውንም ጨምረው ገልጠዋል። ጽዮን ግርማ ዘገባ አላት።
ትላንት ነሐሴ 4 ቀን 2009 ዓ.ም በአሳዛኝ ሁኔታ ባህር ላይ የተወረወሩት 160 ኢትዮጵያውያን ናቸው። አብዛኞቹ ከኦሮሚያ አካባቢ እንደሆኑ ይናገራሉ። ከአማራና ከትግራይ አካባቢም ተነስተው በጀልባዋ ላይ የተሳፈሩ ነበሩ። ይህንንም የተናገሩት ከተረፉት መካከል ቀጣዩን ጉዞ ለማድረግ አቅማቸው አልፈቅድ ስላላቸው አሁን የመን አቅራቢያ ሻባዋ በተባለ ክፍለ ሀገር ዶር አሊ የሚባል ቦታ የተቀመጡ ኢትዮጵያውያን ናቸው። በጀልባው ላይ ተጭነው ከነበሩት መካከል መስኖ ጣሃ የተባለችው ሴት የተነሳሁት ከሀረርጌ አካባቢ ፈጪሴ ከተባለ ቦታ ነው ትላለች። ሁኔታዎች አስመርረውኝ ነው ከቤት የወጣሁት፣ ነብሰ ጡር ነኝም ብላለች። ከሀረርጌ ወደ ሶማሌ ክልል ሸሸው፣ ከዚያም ውጫሌ፣ በመጨረሻም የመን የሚያደርሰኝ ጀልባ ላይ ከሌሎቹ ጋር ተሳፈርኩ ብላናል። በዚህ ጀልባ ላይ ለመሳፈር ገንዘብ መክፈላቸውንም ትገልጻለች። 18 ሰዓት ከተጓዙ በኋላ አሁን ደርሳችኋል፣ እዚህ ውረዱ አሉን አለች። መስኖ የጀልባው ሞተር ሳይጠፋ ወደ ውሃ ውረዱ አሉን፣ መሳሪያ ደቅነው ነበሩ ትላለች።
ጀልባውን ከመገልበጣቸው በፊት ሲደበድቡን ነበር። ሴቶቹን ጸጉራችንን ጨምደው ይዘው ሲገፈታትሩን ነበር። አሁን የቀበርናቸው ሁለት ሴቶች ጋር እጅ ለእጅ ተያይዘን ነበር። ሶስታችንንም ይዞ ገፈተረን። ሁለቱ ሞቱ፣ እኔ እግዚአብሔር አተረፈኝ።
ሌሎቹ ሞቱ፣ እኔን ሁለት ሴቶች እያገዙኝ ተረፍኩ ብላናለች መስሎ። ከባህሩ ላይ የተረፉት በቦታው ላይ ብዙም አልቆዩም። አቅም ያላቸው ወዲያውኑ አካባቢውን ለቀው በእግራቸው ጉዟቸውን ቀጠሉ። ዓለም አቀፉ የፍልሰት ድርጅት አይኦኤም የደረሰባቸውም ተረድተው መንገዳቸውን ቀጠሉ። መስኖና ሌሎች ጥቂቶች ግን መንገዳቸውን መቀጠል አልቻሉም። ግማሾቹ ታመዋል፣ የተወሰኑት ደክሟቸዋል። መስኖ በእርግዝናዋ ምክንያት መዳከሟን ተናገራለች። ለዚህ ሁሉ ችግር ይዳረጋት ደግሞ በመንደሯና በቀየዋ መኖር አለመቻሏ መሆኑን ገልጻልናለች። ሌላ ልጅ የለኝም ብቻዬን ነበርኩ ምክንያቱ ደግሞ ባለቤቴ ታስሮ ነበር ትላለች።
ቢያቦ አዳባን ቀቡ አናፊ በለሰኺ ተቆብቻ ላይ አደረኸኝ ቢለብተነ በለሰኺ ለምን ነዝራ
ባለቤቴ በዚህ በተቃውሞ ምክንያት ከታሰረ 2 ወር አልፏል። እሱ ያራመድ የነበረውን ፖለቲካ ንገሪን እያሉ ኢትዮጵያ መንግስት ባለስልጣናት ስላስጨነቁኝ አገር ጥዬ ወጣው። ተመላልሰው ጠያየቁኝ፣ ተመላልሰው አስፈራሩኝ፣ በጥፊም የመቱኝ ጊዜ አለ። ባለቤቴ የታሰረበትን አናውቅም። በየእስር ቤቱ ሁሉ ፈልገን አጣ ነው። ሞቶም ሊሆን ይችላል። ሐሰን ጀማል ይባላል። ወላጆቹም ፈልገው ሊያገኙት አልቻሉም።
ከድር ጠይብ ባላለው ከባሌ ዞን አጋርፋ ወረዳ ኦዳ ቀበሌን የተነሳሁት የሚለው የ25 ዓመት ወጣቱ ደግሞ ይህንም ብሎናል።
እርጋታ ደሆን ትርፍ አብሬትን የለም አድባሲ ጃተም ያሁድ ለአድባብ ጃተም አከነሳና
ከ160 እስከ 164 ይሆናል ቁጥራችን። ሌሊትና ቀን እየተጓዝን አንድ 18 ሰዓታት ያህል ከሄድን በኋላ ንጋት ላይ እንዳለን ውሃ ውስጥ ገለበጡን። እግዚአብሔር ያተረፈን ለመውጣት ቻል።
ሳዩ አህመድ የ17 ዓመት ወጣት መሆኗን ነግራናለች። ከምስራቅ ሐረርጌ ጃርሶን የተነሳሁት ብላናለች። እናት አባት የለኝም፣ አንድ ወንድም ብቻ ነበረኝ። እሱም መንግስትን በመቃወሙ ሰልፍ ወጣ ብለው የት እንዳደረሱት አላውቅም። ተስፋ ቆርጬ አገሬን ጥዬ ለመውጣት ወሰንኩ ትላለች።
እናት አባት የለኝም፣ አንድ ወንድም ብቻ ነበረኝ። መንግስት ተቃውሞ ሰልፍ ወጣ ብሎ ይዞት የት እንዳደረሰው አላውቅም። ተስፋ ቆርጬ አገሬን ጥዬ ለመውጣት ወሰንኩ።
ጀማል ቄበሎ ጉራቻ ዛሬ በቦታው የነበረ ስደተኛ ኢትዮጵያዊ ነው። ረቡዕ ነሐሴ 3 ቀን በጀልባዎቹ ላይ ተጭነው የነበሩት 120 ሰዎች የተነሱት ከቦሳሶ ሲሆን ሐሙስ የተጫኑት ደግሞ 160 ሰዎች ሽምብር ከሚባል ቦታ ነው የተነሱት ብሎናል። አጠቃላይ 300 ስደተኞች የነበሩ ሲሆን ከነዚህ ውስጥ 250ዎቹ ኢትዮጵያውያን፣ ቀሪዎቹ 50 ደግሞ ሶማሊያውያን ናቸው ብሏል። እስካሁን መሞታቸው የተረጋገጠው 69 ሲሆኑ የተወሰኑት አስክሬን ተገኝቶ ተቀብሯል፣ የተወሰኑት ደግሞ እየተፈለገ ነው ብሎናል። ይህንን አይኦኤምም አረጋግጧል። ጀማልን ማምሻውን አነጋግሬው ነበር።
ከመቶ 60 ሰው 19 ሰው ሞቷል። ከ19 ሰው የተገኘው 6 ሰው ነው። ከ6ቱ 2 ወንድ 6 ሴት ነው። አሁን እኔ እዛ ቦታ ነው የሚገኘው። ባህር ከቀበሉት 2 ሰው ባህር ተፍቶ እየቀበሉ ነው። እዛ ቦታ ነው የሚገኘው። 8 ሰው ተገኝተዋል ማለት ነው። በድምሩ
2 ሰው ባህሩ ተፍቶት ነው ያልከኝ?
አሁን ባህሩ ተፍቶት አሁን እየቀበሉ ነው ያለ ነው።
ስለዚህ አሁን ባህሩ እስከሚተፋው እየጠበቃችሁ ነው የምትቀብሩት ማለት ነው? ስትቀብሩ እስቲ ንገረኝ እና እንዴት ነው የምትቀብሯቸው?
አዎ፣ ለአካባቢው ለሚገኙት ሰዎች ነግረኝ ባህሩ የሚተፋ እንደሆነ ደውሉልን ብለ ቴሌፎናችን ሰጥተንለት የሚተፋው ካለ ይደውሉልናል። እንደዛ ሄደን እየቀበር ነው ያለ ነው።
ስትቀብሯቸው የት ነው የምትቀብሯቸው?
በባህሩ አጠገብ ትንሽ ከባህሩ ራቅ ብለን ባህሩ አጠገብ የመኪና መንገድ ነው የማቃርጠው። ከመኪና መንገድ ወደዛ አሳልፈን ነው የምንቀብረው።
ማንነታቸው ይታወቃል? ይለያሉ? ቤተሰባቸው መታወቂያ ያላቸው ሰዎቹ?
አሁን ከመሀላቸው ከ29 ሁለት ሰው አንድ ሴትና አንድ ወንድ ስማቸውና ቴሌፎናቸውን አግኝቸዋለሁ። በእርግጥ ስማቸውን አሁን መግለጽ አልችልም። ስጣለው በደብተር ላይ ተላለው ስጠነተሸቱናል።
ለምንድን ነው ወደ ባህር የሚገፈትሯቸው?
ነው ወደ ባህር የሚገፈትሯቸው እነዚህ ሰዎች ህገወጥ ስራ ስለሚሰሩት እዚህ ሀገር ይያዛሉ። የየመን ባህር ኃይል አለ። ባህር ኃይል ካያቸው ስለማይለቃቸው የራሳቸውን ፍላጎት ካማሉ በኋላ ለሰው እርዳታ ወይም ምሬታ የላቸውም። እንደ ፍላጎታቸው የትም ወርውሮ ማን ነው እንደይቃ።
ስለዚህ እንዳሉ ነው የዘረገፏቸው ባህር ውስጥ?
አዎ።
እንዴት ተረፉ? የተረፉት
ኦኬ፣ የተረፉት አንዳንድ ሰው አለ ዋና የሚችል እንደገና በጸባይ ባህር ማዕበሉ ራሱ ይወርውረዋል።
እነዛ የት ሄዱ ታዲያ?
ወደ በዚህ መስመር ሸቧ፣ በሸቧ መስመር ወደ ሰና መስመር የሚወስዳቸው መስመር ይዞ ሄደዋል። ሶዲ ነው የሚፈልጉት። ግማሹ የፖለቲካ ስኬተኛ ማለበት እንደዛ ሄደዋል። ጉዞቸውን ቀጥለዋል።
መጨረሻቸው የት ነው የሚሆነው?
ይሄ መጨረሻ ይሄን ይሆናል ብዬ በእርግጥ ማድረግ ያዳግተኛል።
አንተ አሁን ምን እያረክ ነው?
አሁን መቃብር ላይ ነው ያለሁት፣ እየቀበርኩ ነው። ሁላችን የተገኘ
የቀሩት ጉዟቸውን የቀጠሉት ስደተኞች በምንድን ነው የሄዱት? መልሰው
በእግራቸው ነው የሄዱት። በእግራቸው
ምንድን ነው ግን ምክንያታቸው? ይነግሯችኋል አሁን ይህንን ሁሉ ህይወታቸው መስዋዕት አድርገው የሚመጡበትን
እነሱን ጉልበት ንቃብል ለምንድን ነው ከሀገር ቤት የወጣ ሳኒል ሳንጠይቃና ስል የተለያየ ምክንያት ያቀርባሉ። አንዳንዱ የፖለቲካ ስደተኛ አለ፣ በሰላማዊ ሰልፍ ምክንያት ይህንን ምክንያት የሚያቀርቡዋሉ። ሌሎች ደግሞ አገር ቤት ከድህነት ለማውጣት ኑሮዬን ለማቀየር መኖር አልቻልኩም፣ ማንገድ አልችልም፣ ከክፍለ ሀገር ሄደ እሰራለሁ ብትል ትጠየቃለህ፣ ትታሰራለህ። ሰክሲሰው ነው ኑሯችን ለማቀየር የወጣን ነው የሚሉ።
ከየት አካባቢ ነው የመጡት አብዛኞቹ ስደተኞች?
አብዛኞቹ የመጡት ከኦሮሚያ፣ ከትግራይ፣ ከአማራ ክልል። ለምሳሌ ትናንት ከሞቱት ሁለቱ ወንዶች ትግሬ ናቸው፣ አራቱ ሴቶች ኦሮሞ ናቸው። ሁለቱ አሁን የወጡት ማንነታቸውን ልናውቅ አንችልም።
አሁን የመን ረብሻ ነው አይደል ያለው?
አዎ፣ የታወቀ እዚህ ሀገር ጦርነት መኖሩን ትሰማለህ ብለን ስንጠይቃቸው ያው ጦርነት ነው፣ ተቀምጬ ከሚሞት ቢሞት ይሻለኛል ብዬ ከሀገር ወጣው የሚሉት አሉ።
ጄኔቫ የሚገኘውን የአይኦኤም ቢሮ ቃል አቀባይ ኦሊቪያ ሂደንን ስለ ዛሬ ሁኔታ ጠይቄያቸው ነበር።
እንደሚመስለኝ ወደ ባህረ ሰላጤ ሀገራት በጉዞ ላይ ናቸው። ድንበሩ ላይ ለመድረስ ከአምስት እስከ ሰባት ቀን ይፈጃል። ስለዚህ አሁን የመን ውስጥ ነው የሚሆኑት። እኛ የአስቸኳይ ጊዜ የሕክምና አገልግሎትና ምክር ሰጠናቸዋል። ወደ የመን ለመጓዝ ያለውን አደገኝነት ገልጸን ወደ አገራቸው ለመመለስ ለሚፈልጉ እርዳታ ለመስጠት ዝግጁ መሆናችንን ገልጸንላቸዋል። ይሁን እንጂ ጉዞአቸውን ለመቀጠል ወስኗል። አንድ ቦታ ለመቆየት አይፈልጉም፣ እንዳይታሰሩም ይፈራሉ። ይህ ማለት ወደ የመን ለመምጣት ካሳለፉት በደል አንጻር ማለት ነው። በአሁኑ ሰዓት እኛ ከነሱ ጋር ግንኙነት የለንም። ነገ ወደ ቦታው የሚሄድ አንድ ቡድን በማዘጋጀት ላይ ነን። እሁድም በቦታው ለፍለጋ የሚሄድ ሌላ ቡድን እንልካለን።
የመን በጦርነት እየታመሰች ነው። በዚህ ላይ ደግሞ በኮሌራ ወረርሽኝ ዜጎቿ እየተጠቁ ይገኛሉ። ሀገሪቱ በዜጎችና በስደተኞች ብዛት ተጨናንቃለች። አይኦኤም ባወጣው መረጃ መሰረት በዚህ ውጥረት ላይ ከጥር ወር ጀምሮ 55,000 ስደተኞች ከአፍሪካ ቀንድ ወደ የመን መሰደዳቸውን ነው። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ወደ ቀጣዩ ዘገባ እናልፋለን። ዓለም አቀፍ ታዛቢዎች ኬንያ በብሔራዊ ደረጃ ባካሄዳቸው ምርጫ የመለኪያውን ጥቅስ ፈተና አልፋለች ብለዋል። በሌላ በኩል ደግሞ በዛሬው ዕለት ይፋ ይደረጋል ተብሎ የሚጠበቀው የምርጫ ውጤት ሊዘገይ እንደሚችል በኬንያ የሚገኙ ዘጋቢዎቻችን ጠቁመዋል። የዓለም አቀፍ ታዛቢዎቹን አስተያየት በተመለከተ ላሪ ሩቬዣ ለአሜሪካ ድምፅ ከናይሮቢ ዘገባ ልኳል። ሰሎሞን ክፍሌ ያቀርበዋል።
ባለሥልጣናት በብሔራዊ ደረጃ የተካሄደውን ምርጫ ውጤት ይፋ እስኪያደርጉ ድረስ ኬንያውያን በእርጋታ እንዲጠብቁ ዓለም አቀፍ ታዛቢዎች ትላንት ጥሪ አስተላልፈዋል። ተቃዋሚዎች የድምፅ አሰጣጡ አሰራር የወቅቱን ፕሬዝደንት ኡሁሩ ኬንያታን በሚያግዝ መልኩ ተደራጅቶ ማጭበርበር ተፈጽሟል እያሉ ባለበት በአሁኑ ሁኔታ ውጥረቱ ከፍ ብሏል። ለካርተር ማዕከል የታዛቢዎቹን ቡድን የመሩት የቀድሞው የአሜሪካ ውጭ ጉዳይ ሚኒስትር ጆን ኬሪ፣ አብረዋቸው የቀድሞው የሴኔጋል ጠቅላይ ሚኒስትር አሚናታ ቱሬ ይገኛሉ። ኬንያውያን በኮምፒውተር አማካይነት ውጤቱ ለኡሁሩ ኬንያታ እንዲያደላ ተደርጓል የሚለውን ክስ ጨምሮ አጠቃላይ ውጤቱን ለመቃወም ሕግና ሥርዓትን እንዲከተሉ ጥሪ አስተላልፈዋል።
Nobody should dismiss anything out of hand. It needs to be examined. It needs to be judged whether or not
ማንም ቢሆን የትኛውንም አይነት ቅሬታ ዝም ብሎ ውድቅ ማድረግ የለበትም። ሊፈተሽ ሊመረመር ይገባል። ተፈጽሞም ከሆነ በራሱ በምርጫው ላይ ያሳደረው ተጽዕኖ መኖር አለመኖሩ መዳኘት አለበት። ያን የማድረጊያው መንገድ ደግሞ አለ። በእኛ እምነት ሰው የቀረቡ ክሶችን ለማጣራት ሕጋዊ ሂደቱን መከተል አለበት የሚል ነው።
ዋና መስሪያ ቤቱን እዚህ በዩናይትድ ስቴትስ ያደረገው የካርተር ማዕከል ከብሔራዊ ዲሞክራሲያዊ ተቋም፣ ከአፍሪካ ኅብረት፣ ከጋራ ብልጽግና ሀገሮችና ከአውሮፓ ኅብረት ጋር በመሆን በጋራ በሰጡት መግለጫ ምርጫው ግልጽና ተአማኒ ይመስላል ብለዋል። የአፍሪካን ህብረት ታዛቢ ልዑካን ቡድን የመሩት የቀድሞው የደቡብ አፍሪካ ፕሬዚደንት ታቦ ኢምቤኪ ናቸው። የአፍሪካ ህብረት የኬንያውን ምርጫ እንዲታዘቡ 43 ቡድኖችን በ400 የድምፅ መስጫ ጣቢያዎች አሰማርቷል። ኢምቤኪ ያስረዳሉ።
The people were permitted to vote in a manner which met the standards set in Kenya law.
ህዝቡ የሀገሪቱን የምርጫ ህግ ባሟላ ደረጃ ድምፁን እንዲሰጥ ተፈቅዶለታል። አሰራሩ የአፍሪካን ህብረት ፖሊሲዎችም የተከተለ ነው። በተመሳሳይ በድምፅ መስጫ ጣቢያዎች ቆጠራ የተካሄደውም የፖለቲካ ፓርቲዎች በተሳተፉበትና በግልጽ ሂደቱን ተከትሎ ነው። በዚሁ መሰረት እንግዲህ ከድምፅ አሰጣጡ ጀምሮ እስከ ቆጠራው ያለውን ሂደት እንደተከታተል ነው ኬንያና የአፍሪካ ህብረት ለዲሞክራሲያዊ ምርጫ ያስቀመጡትን የመስፈርት ደረጃ አሟልቷል እንላለን።
የአውሮፓ ህብረት የታዛቢ ተልእኮ በበኩሉ በሰጠው አስተያየት በምርጫው ሂደት ላይ አንድም የማምታታት ሥራ መፈጸሙን አላየንም ብሏል። ሆኖም የታዛቢው ቡድን መሪ ማሬቴ ሻከ ለቪኦኤ ሲናገሩ የአውሮፓ ህብረት ግምገማ አሁንም መቀጠሉንና ከድምዳሜ እንዳልደረሱ አስረድተዋል።
Results are still coming in. And of course the key question is always were elections free or fair?
ውጤቶቹ አሁንም ከያቅጣጫው እየደረሱ ናቸው። እናም እዚህ ላይ የዋናው ጥያቄ ምርጫው ነጻና ትክክለኛ ነው የሚለው ነው። እኛ የምናየው ዘመቻውን በምርጫው ለት የተካሄደውን እንዲሁም ከምርጫው በኋላ ያለውን ሁኔታ አጠቃላይ ሂደቱን ነው። እነዚህን ሁሉ የሚያንጸባርቅ ብዙ ዝርዝር ያለው ሪፖርት ነው በመጨረሻ ማቅረብ የምንፈልገው። አሁን ገና ወገቡ ላይ ነው ያለነው። ለምሳሌ በምርጫው ለት ድምጽ ሰጪው ህዝብ በትግስት ነበር ሂደቱን ያከናወነው። የሀገሪቱን ህግ በተከተለ መልኩ አከናውኗል። ይሄ እንግዲህ የምርጫውን ለት የተመለከተ አንደኛው ምዕራፍ ብቻ ነው። አጠቃላይ ገጽታ አያንጸባርቅም።
ኬንያውያን ማክሰኞ ለት ለፕሬዝዳንት፣ ለምክር ቤትና ለቀበሌ ለተወዳደሩት እጩዎች ድምጽ ሰጥተዋል። የሀገሪቱ ህግ መንግስት በሚያዘው መሰረትም ምርጫ ቦርዱ በይፋ ውጤቶቹን እንዲያሳውቅ የሰባት ቀናት ጊዜ ይሰጠዋል። እስካሁን ባለው ጊዜ ውጤቶቹ ይገለጻሉ ተብሎ ሲጠበቅ የነበረው ዛሬ አርብ ነው። ሆኖም የኮሚሽኑ ሊቀመንበር ናይሮቢ ለሚገኙ ዘጋቢዎቻችን ሲናገሩ ዛሬ በሀገሪቱ ሰዓት አቆጣጠር ከምሽቱ 1 ሰዓት ተኩል ላይ ከፖለቲካ ተጠሪዎች ጋር እንገናኛለን ብለዋል። ስብሰባቸው እስከ ምሽቱ 3 ሰዓት ድረስ ሊቀጥል እንደሚችል በመገመት ዘጋቢዎቻችን ዛሬ ውጤቱ ይፋ ይደረጋል ብለው አይገምቱም፣ ሊዘገይ ይችላል ነው የሚሉት።
ወደ መጨረሻው የመጽሔት ክፍለ ጊዜ ዘገባ እናልፋለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በሰሜን ኮሪያ ላይ የጀመሩትን የብርቱ ቃላት ድብደባ ዛሬ ይበልጡን አጠንክረው ቀጥለውታል። ፒዮንግያንግ የዩናይትድ ስቴትስዋን የፓሲፊክ ውቅያኖስ ደሴት ጓምን ለመደብደብ ያላትን ወታደራዊ እቅድ ከትናንት በስቲያ ረቡዕ አሳውቃለች። የቪኦኤዋ ዝላቲ ሳሆክ ያጠናቀረችውን ዘገባ ሰሎሞን አባተ ያቀርባል።
ሰሜን ኮሪያ ጓም ላይ ጥቃት የመሰንዘር ውጥኗን ይፋ ያደረገችው በትንኮሳዋ የምትቀጥል ከሆነ ዓለም ቀድሞ አይቶት የማያውቅ የእሳትና የቁጣ ፍዳ ይወርድባታል ሲሉ ፕሬዚደንት ዶናልድ ትራምፕ ከአሜሪካ ፕሬዚደንት ተሰምቶ የማያውቅ የበረታ የዛቻ ውርጅብኝ ባሰሙ ማግስት ነው። ፒዮንግያንግ በዩናይትድ ስቴትስ ግዛትም ሆነ ከወዳጆቿ በአንዱ ላይ እንዲች ብላ ጥቃት ለማድረስ ብትሞክር መዘዙ ከግምት በላይ ነው ብለዋል ትራምፕ። ይህ የሁለቱ መሪዎች የዛቻ ልውውጥና ጡንቻን የማገላበጥ አባዜ ሁለቱም ረገብ እንዲሉና አደብ እንዲገዙ የሚያሳስቡ ጥሪዎችና የግልግል ሐሳቦችን ጋብዟል። ትራምፕ እንዲያውም ለሰሜን ኮሪያው መሪ ኪም ጆንግ ኡን ያስተላለፍኩት መልእክት ሊሆን ይገባው የነበረውን ያህል ጠንካራ አይደለም እያሉ ነው።
እያደረጉ ያሉትና እያደረጉም በቸልታ እየታለፉ ወይም እያመለጡ ያሉበት ነገር አሳዛኝ ታሪክ ወይም ትራጀዲ ነው። ይህ ደግሞ ሊፈቀድ አይችልም።
ፒዮንግያንግ ጓም ደሴትን በኦገስት አማካይ ወይም በመጪዎቹ ጥቂት ቀናት ውስጥ እደበድባለሁ ስትል ያሰማችውን ዛቻና እቅድ ናቅ አድርገው ነው ትራምፕ ያጣጣሉት። በነገራችን ላይ ጓም ደሴት 7,000 የሚሆኑ የዩናይትድ ስቴትስ ጦር አባላት የሰፈሩባት በፓሲፊክ ውቅያኖስ እምብርት የባህርና የአየር ኃይሎቿ መደቦች መገኛ ነች።
in Guam. It will be an event the likes of which nobody's seen before. What will happen?
Guam and men endemiyadergat nayallen. Guam la andach neger biaders semen Korea ust yemidersaw neger mannim kezi qedem aytot yemayawq yihonal.
እንዲህ አይነቱን የትራምፕ የቁጣ ንግግር ያልወደዱላቸው ብዙ ናቸው።
I think President Trump's language was fuel on the fire.
የፕሬዝዳንት ትራምፕ ቋንቋ እሳት ላይ ነዳጅ ማርከፍከፍ ይመስለኛል። ከሰሜን ኮሪያውያን መስማት የለመድነውን አይነት አቀጣጣይ ወይም አናዳጅ ንግግር ነው።
ደቡብ ኮሪያ የሚገኘው የዮንሴ ዩኒቨርሲቲው ጃን ዴላሪ ናቸው። ይሁን እንጂ ዲፕሎማሲ ከኪም ጆንግ ኡንም ሆነ ከአባቱ ጋር አልሰራም ብለዋል ትራምፕ ሲመልሱ።
They've been negotiating now for 25 years. Look at Clinton. He folded on the negotiations. He was weakened.
አምስት ዓመት እየተደራደሩ ናቸው። ቢል ክሊንተንን ተመልከቱ። አልተሳካለትም። ደካማና ስኬት አልባ ሆኗል። በቡሽ ላይ የሆነውን በኦባማ ላይ የሆነውን ተመልከቱ። እንዲያውም ኦባማ ስለዚህ ጉዳይ መናገር እንኳን አይፈልግም።
የዩናይትድ ስቴትስ ምላሽ ምን እንደሚሆን ፕሬዚደንቱ አንጥረው አልተናገሩም። ይሁን እንጂ ዩናይትድ ስቴትስ በዓለም ላይ እጅግ ኃያሏ ኒኩሌር አገር ሆና መቀጠሏን ለማረጋገጥ የኒኩሌር አቅምና ይዞታቸውን እንደሚያዘምኑ ትናንት ምሽት ላይ ለጋዜጠኞች ተናግረዋል ትራምፕ። የዩናይትድ ስቴትስን ጸረ ሚሳኤል መከላከያ ስርዓት ለማጠናከርና ለማስፋት እንዲሁም ጦራቸውን በዘመናዊ ሁኔታ ለማደራጀት ተጨማሪ ብዙ ቢሊዮኖች ዶላሮችን እንደሚያወጡ አክለው አስታውቀዋል ፕሬዚደንት ትራምፕ።
And nobody including North Korea is going to be threatening us with anything.
ሰሜን ኮሪያን ጨምሮ ማንም ቢሆን በምንም ነገር ሊያስፈራራን አይችልም።
ዩናይትድ ስቴትስ የሰሜን ኮሪያን ጦር ለመጨፍለቅ ብቃቱ እንዳላት ወታደራዊ ጠበብት ይመስከራሉ። ይሁን እንጂ የሚከፈለው የህይወት ዋጋ ግዙፍ ነው የሚሆነው። በሰሜን ኮሪያ ላይ የኒኩሌር ድብደባ ቢፈጸም ሚሊዮኖች ሰሜን ኮሪያውያን ያልቃሉ። ለጎረቤቶቿም ጦሱ ክፉ ነው የሚሆነው። እርምጃው ከቻይና ጋርም ቅራኔ ውስጥ ሊከት ይችላል። ኒኩሌር ትጥቅ ለዓለም ደህንነት ትልቁ ስጋት መሆኑንም የሚናገሩት ትራምፕ እንዲጠፋ እንዲወገድ እንደሚፈልጉም ተቆማዋል።
I would like Russia and the United States and China and Pakistan and many other countries that have nuclear weapons get rid of them.
ኑክሌር መሳሪያ ያላቸው ሩሲያ፣ ዩናይትድ ስቴትስ፣ ቻይና፣ ፓኪስታን እና ሌሎችም ብዙ ሀገሮች እንዲያስወግዷቸው ፈልጋለሁ።
ያ እስኪፈጸም ግን ዩናይትድ ስቴትስ በዚህች ምድር ላይ ለዕለ ሃያሏ ኑክሌር ሀገር እንደሆነች ትኖራለች። ፕሬዚደንት ዶናልድ ጄ ትራምፕ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው።
በቅርቡ በመንግስት የተጣለውን የግብር ግምት ተከትሎ በተለያዩ የአማራ ክልል ከተሞች በራቸውን በመዝጋት ተቃውሟቸውን ሲገልጹ ከሰነበቱት የንግድ ድርጅቶች አንዳንዶቹ አሁንም በቅዋሚያቸው መቀጠላቸውን ነዋሪዎች ገልጸዋል። ከፍተው አገልግሎት መስጠት በጀመሩት ደግሞ የግብር ተመኑን ለመቋቋም ከፍተኛ የዋጋ ጭማሪ ማድረጋቸው ለአሜሪካ ድምጽ አስተያየት የሰጡ የአካባቢው ነዋሪዎች እየተናገሩ ነው። የምስራቅ ጎጃም ስናን ወረዳ ዋና ከተማ ረቡዕ ገበያ ያሉ የንግድ ቤቶችም ዛሬም በራቸውን አልከፈቱም። ለደህንነታቸው ሲሉ ስማቸው እንዳይገለጽ የጠየቁን አስተያየት ሰጪ የአሜሪካ ድምጽ ማምሻውን ካነጋገራቸው ውስጥ አንዱ ናቸው። በዚሁ ተመሳሳይ ምክንያት ድምጻቸው ሆን ተብሎ የተቀየረ መሆኑን ልንጠቁማችሁ እንወዳለን። አሉላ ከበደ ነው ያነጋገራቸው።
ሰላም ወረዳ አሮጌ አንማሪንም ያለው ማሽ አንድ ቀን ከዘዝ በዛን ድንም እየተባለ አለማ ሱቅ ተዘግቶ ለምሱቅ ብዛጋላች ማሁን ተብሎ ፖሊስ አሁን መጨረሻ ሱቅ ሲዘጋ ለምሱ ዘጋላችሁ ፖሊስ ትከፍታላችሁ ተባለ። አልከፍትላለ በዚያ ረብሻ ተነሳ ተኩስ አንዴ አስጥ ተተኮሰ። ከዚያ በመቀጠል ከራሻ እስካሁን ድረስ ቡና ቤት የለ፣ ሆቴል የለ፣ ሻይ ቤት የለ፣ ዳቦ የለ። አዎ ማውቀ ነገር በቃ ግብር በዛብን ነው። በቃ ላላ ግብር በዛብ ቤተሰብ በተላለ ዘያለ ያለ።
ዛሬ ምን ይመስላል? ስናን ረቡዕ ገበያ ምን ይመስላል? አካባቢ ወርሶ ያሉበት
ምንም ጥጭ ያለ ነገር ነው? ምንም ገበያ ያለ ውርውር ሰውም አንድም ነገር የለም። ዝም ብሎ በቃ ሱቁ ለዝግ ነው። ከዚህ ደግሞ ያለ አሁን የተላላ ረብሻ ይመሳል እየተባለ ከፌዴራል የመጣለ ከዞን ከዚያም ከዚያም መለጀለባሾች ፕላንድ በስቱኒ የሚባሉ ሳሉ እነሱ
የት ነው ያሉት? እነሱ አሁን ያሏቸው የት ቦታ ነው የሚታዩት?
ሮብ ገበያ ከተማ።
በዛሬ ሁለት ወጣ ብለው ነበር። ዛሬ ያዩታል አካባቢው መንደሮ እዛው ቀየው ውስጥ የሚታይ ነገር አለ?
አዎ፣ ሁሉም እንደዚያው እንደተዘጋ ነው። ሱቅ ያለ ምን ያለ ሆቴል ያለ ተከፍቶ ሁሉም ነገር ዝግ ነው።
የእርሶ መኖሪያ ከረቡ ገበያ ከመሀል ከተማው ምን ያህል ይርቃል?
ቢያንስ አንድ 30 ደቂቃ ነው
በእግር።
አዎ።
እና አሁንም እንደሚነግሩኝ ስናን ወረዳና አካባቢው ረቡ ገበያ እንቅስቃሴ የለም፣ ሱቆች፣ የንግድ ድርጅቶች ተዘግተዋል። በምንድን ነው የዕለት ገበያችሁን የምታደርጉት? ከገበያ ተሸምቶ የሚበላ ነገር ካለ ውጭ የሚገዛው ሰው በምን አይነት ሁኔታ ውስጥ ነው ያለው?
ውጭ ያለው ሰው በቆሎ ይገዛል፣ ጤፍ ይገዛል፣ ብዙ ገብስ እየገዛ ነው የዕለት ከመላጭ የሚተዳደር ነበረ። ቀጥሎም ደግሞ የቀን ሰራተኛ ሆነ የማንም የቀን ሰራተኛ ጭቃ የሚያወካው ቤት የሚደርስ ነው ይህ የሚሰራው ኩና ከዚያ እየገዛ ዳቦ እየገዛ ዳቅሙን ደግሞ ከፍያሁ ደግሞ እንጀራ ሆቴል እየገዛ ነበር ይጠቀም ነበር። አሁን አሁን ላተላላ ከረቦ ተጠምቶ እረረ እያለ ነው ያለ ለምንናትና እያለ ነው ያለ።
የወረዳው አስተዳዳሪዎች የመንግስት ሰዎች ምን መልስ ሰጡ? ይሄ ግብር ቀረጥ የተጣለብን በዝቶብናል፣ ከብዶናል ሲሉ ነጋዴዎቹ ሁኔታው እንዲለወጥ እንዲሻሻል አቤት ላለው ህዝብ ምን አይነት መልስ ተሰጠ? እርስዎ የሚያውቁት ነገር ካለ በሚያውቁት የንግድ ሰውም ከሆነ የቤተሰብ አባልም ከሆነ
ያኛው መልሱ የተላላ ከላይ ወደቀ ነው ግድን ተከፍላለ እየተባለ አንድ ሆቴል አሁን እያዘንዳ 150 ሺህ ወርቆበታል። እንደገና በአገዳ ገበያ አገራ ነግረኞች አሉ 1000 ብር ነው ወርቆበታል። ቀጥሎ ደግሞ በአንዳንድ ድርድር መሽላኝ ሰፎች አራት ሺህ ብር ከሰን ደግሞ ሚገሱ የሚገዙ ደግሞ እነሱም 5000 ብር 10000 ብር በተላለ እየወደቀባቸው ለማን ናገር ነው ምን እናርግ ምን እንፍጠር በቃ እየተባለ በተላለ ሰው ኖር።
ምንድን ነው ተስፋችሁ? አሁን ባላችሁበት ሁኔታ ተስፋ የምታደርጉት መንግስት ይሄን ሁኔታ ይለውጣል ነው? ምን ይደረጋል የሚል ተስፋ ነው ያደረባችሁ?
ሌላ እንግዲህ እኛ የምንለው ዞሮ ዞሮ በቃ ህግም ሁሉም በገበሬ አካልም በተላላ ጠላላ ሙሉ በሙሉ በሁሉም የነገር ግብር እየወደቀ ነው ያሉ እና ስለዚህ ግብራችን እየበዘረ እና ለእያንድ ነገር መፍትሄ ይደረግልን የሚል የተደበደበ ህብረተሰቡ እየተጉላላ ነው ያለ። አሁን እኛ የሚፈለግ ህብረተሰቡ ቅያሬ ነው። ቅያሬ ይሆንልን በቃ።
ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ። አሉላ፣ አንተም ወደ ሰሜን ወሎ ሊወስደን ነው። አሉላ፣ አሁን ደግሞ ሰሞኑን በራቸውን ዘግተው የነበሩ የንግድ ድርጅቶች ዛሬ በከፊልም ቢሆን በራቸውን ከፍተው አገልግሎት መስጠት መጀመራቸውን፣ ነገር ግን የተጣለባቸውን የግብር ተመን ለመቋቋም የበኩላቸውን ከፍተኛ የዋጋ ጭማሪ ማድረጋቸውን ለአሜሪካ ድምፅ ተናግረዋል። ቀደም ብሎ ይፋ በተደረገው ድንጋጌ በተገለጠው መሰረት ተመኑ ከአቅማችን በላይ ነውና ይነሳልን የሚል አቤቱታ ያሰሙ ነጋዴዎች በዚሁ ሳባ ይበልጥ ከፍ ያለ የቀረጥ ተመን የተጣለባቸው መሆኑንም በእማኝነት ይናገራሉ። አሉላ ከበደ ነው ቅድም እንዳልኩት እኚህኛውንም በቴሌፎን ማምሻውን ያነጋገራቸው።
እኔ ያለሁት በድሮ ወሎ ክፍለ ሀገር ዋላ ደላንታ አውራጃ ዋላ ዳውንት ወረዳ፣ በአሁኑ ግን አማራ ክልል ሰሜን ወሎ ዞን ዋድላ ወረዳ ነው የምገኝ።
እስኪ በዛሬው ዕለት በዋድላ ያለውን ሁኔታ ባጭሩ ይግለጹልኝ። ምን ይመስላል አካባቢው? ወጣ ብለው ነበር ቀኑን ያዩት የተመለከቱትን አካባቢው ያለውን ሁኔታ ይግለጹልኝ እስኪ።
በአካባቢው ያለው የ2009 ዓ.ም የግብር ሁኔታ ብዙ ሰዎች ከሚሰሩት ስራ በላይ ከፍተኛ የሆነ የግብር ጫና ተጥሎባቸዋል። ማስታወቂያ ድጋሚ አወጥቶ ነበር ወረዳው። ያወጣው ማስታወቂያ ምንድን ነው? እስከ 3 ድረስ ካልከፈላችሁ አስተዳደር እርምጃና ቅጣት የሚወሰድ መሆኑን።
እስከ 3 ማለት መቼ ነው?
እስከ ነሐሴ 3 ማለት ነው። ነሐሴ 3 2009 ዓ.ም ድረስ ከአመራር ግብር ከፋዮች ካልከፈላችሁ አስተዳደራዊ ቅጣትና ወለድ ጭምር የምትከፍሉ መሆኑን የሚል ማስታወቂያ ወጥቷል። ነሐሴ 5 ነው ዛሬ። ቀኑ አልፏል፣ ግን ብዙ ነጋዴዎች መክፈል ባለመቻላችሁ ያው ግብሩን አልከፈሉም ከሚሰሩት ጣራ በላይ ስለሆነ።
ስለዚህ በዚህ ሳቢያ ሰሞኑን በከተማችሁ እንቅስቃሴ ቀንሶ እንደነበረ፣ የንግድ ድርጅቶች ተዘግተው እንደነበር በትላንትና ዕለት ዘግበናል። ዛሬ ሱቆች ተከፍተዋል፣ ገበያዎች፣ መደብሮች ክፍት ናቸው፣ የምግብ ቤቶች፣ ሆቴሎች። ምን ይመስላል ያለው ሁኔታ? የተለወጠ ነገር አለ?
መደብሮች የተወሰኑ ተከፍቶ ነበረ፣ ተዘግቶ ነበር። አሁን የተወሰኑ ተከፍተዋል፣ ግን ዋጋ ጭማሬ። ለምሳሌ ውስጥ ቤቶች ኪሎ በ50 ሳንቲም እንደሚሰጡ ፊት በ25 የነበረውን በእጥፍ የዋጋ ጭማሬ እንዳደረጉ ግብር ክፍያ ላይም ግብር ሲከፍሉ የነበሩ
ሰዎች ከተጣረባቸው ግን በላይ ቅሬታ አንሰሳቸው ምክንያት ጭማሪ ተጨምሮባቸዋል። ቅሬታ ስላነሱ ለምሳሌ አንድ በለዘ በላይ የሚባል ኮንቲነር አስቀምጦ ቁርስ ቤት የሚሰራ እሱ ላይ ፊት 4000 ተጣለበት። ቅሬታ በማቅረቡ ምክንያት ብቻ 7000 ቅሬታ ካቀረብክ በሚል ተጥሎበታል።
ይቅርታ እያሉኝ ያለው መጀመሪያ ይህን ሀል ገንዘብ ታክስ ተመድቦብሃል የተባለው ሰው ይግባኝ ሲል ይቀነስልኝ ሲል እንደውም ይጨመራል ነው የሚሉኝ? 4000 ብር የተባለው 7000?
አዎ። አሁን ይግባኝ በማድረጉ ብቻ ሌላውን ሰው ለማሸማቀቅና በዲሞክራሲ መንገድ መብታቸውን እንዳይጠይቁ ለማድረግ በእርግጥ ከሚሰጠውና ከሚበተነው የድር ውሳኔ ላይ ቅሬታችሁን አቅርቡ የሚል ተጽፏል። በዛ መሰረት ግለሰቡ ቅሬታውን አቀረበ። በለገ በላይ የሚባል ቁርስ ቤት የሚሰራ ነው። ይህን ቅሬታ ሲያቀርብ ይህን ቅሬታ በማቅረብ ምክንያት 3000 ትጨምራለ ተብሎ ሰውየውም ደግሞ ነው ላይ ነው ወዲያው ደንግጦ ማለት ነው።
እስኪ ንገሩኝ የገበያቸውን የንግዳቸውን ሁኔታ የሚያውቁ ከሆነ በቅርበት
ቦምበሊኖና ሻይ ነው የሚሸጠው። እንዳሲ ዳቦ ከሚሰሩ ሰዎች ተቀብሎ ያን ዳቦ ይሸጣል። የሱ ስራ
ሌላ በዚህ መሰል አይነት ሁኔታ ይቀነስልኝ በማለታቸው ይልቁንም የተጨምረባቸው ከእሳቸው ሌላ የሚያውቁታለ ወይስ የእሳቸውን ብቻ ነው የሰሙት?
ሌሎች ይላሉ። ወደ 3 ሴት ምናለች ወንዶች ይላሉ። ይህንን አቤስታ በማቅረባቸው ጭማሪ ተጥሎባቸዋል እና ሌላውን ሰው እንዳይጠይቅ በመብት እንዳይጠቀም ለማድረግ በእነዚህ ሰዎች ላይ ይህል ስለተወሰደ ሌሎች የመጠየቅ መብታቸውን እንዲያጡ ለማድረግ ታስቦ ማለት ነው።
የሚያውቁታለ እንደው የሚጠቅሱልኛለ ከሰሙት ውስጥ
ብዙ ናቸው። አሁን ለጊዜው ስማቸውን አነጋገርኳቸውም ያው ጉዳዩ በዚህ ምክንያት ነው። ግን አሁን ከፍተኛ ሀመራዋ ግብር ከፍያቸውን በጣም ከፍተኛ የተጣለባቸው ወረቀቱ ሲበተን ከፍተኛ የጣለባቸውን ሰዎች ወረቀቱን አልበተኑላቸውም። አሁን ማስታወቂያውም ላይ የሚለው እስከ 3 ድረስ የግብር ውሳኔውን የበተንላቸው ሰዎች መክፈል አለባቸዋል። ዛሬ አሁን ዝህ ዋና ወረዳ 0 ቀበሌ የሚባል ሐሙስ ከተማ የወረዳው ቅርንጫፍ የሆነች ከተማ ነበረች። ከዚያ ከተማ ግብር ከፋዮች ተሰብስበው ብቻ ለማቅረብ መጥቶ ነበር። እነዚህ ጥያቄ ፍትሐዊ አላገኙ መብታቸው ስላልተጠበቀ በቁጣ የተመለሱበት በቃ የተወሰደ እርምጃ ይወሰድብናል እንጂ እኛ አንከፍልም የሚል ብዙዎች አሁን በቃ እንደዛ እያሉ ነው የተመለሱ።
መልካም። አካባቢው ያሉ ሁኔታዎችን እንዲሁ ታዝበው በሌላም ጊዜ አስተያየት እንደሚሰጡን ተስፋ አደርጋለሁ። እግዜር ይስጥልኝ።
እሺ፣ አመሰግናለሁ።
ቀደም ሲል ለተሰሙት የነዋሪዎቹ ቅሬታዎች የክልሉን መንግስት ባለስልጣናት ምላሽ ለማካተት የተደረገው ጥረት ዛሬም ለጊዜው አልያዘልንም። በአሁኑ ወቅት በስራ ምክንያት ከክልሉ ውጭ መሆናቸውን በትናንትናው ምሽት የገለጹት የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ምክትላቸውን አቶ ጸጋዬን እንድናነጋግር መክረውን ነበር። እርሳቸውን ለማግኘት የተደረገው ሙከራ ስልካቸው አልነሳ ስላለ ሊሳካ አልቻለም። ማምሻውን በድጋሚ በስልክ ያገኘናቸው አቶ ንጉሱ ጥላሁን ግን ስብሰባ ላይ መሆናቸውን ገልጸው በሌላ ጊዜ መልሳችሁ ደውሉ ብለውናል። በቀጠሮ ተለያይተናል። ጥረት ማድረጋችን እንቀጥላለን። ሌላ አንድ የፕሮግራም ማሳሰቢያ አለን። የቀድሞ የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሺና ጋዜጠኛ ኤልያስ ገብሩ በ50,000 ብር ዋስትና ከእስር ተለቀዋል። ጽዮን ግርማ አነጋግራቸው ነበረ። በሰዓት ጥበት ምክንያት ለዛሬ ማቅረብ አልቻልንም። ሰኞ ዕለት ይቀርባል። ከይቅርታ ጋር እንገልጻለን። አሁን በቀጥታ ወደ አፍሪካ በጋዜጦች ይሆናል የምናልፈው። አቅራቢ አዳነች ፍስሐዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ህገወጥ ሰው አሸጋጋሪዎች 280 ፍልሰተኞችን በየመን ባህር ውስጥ ገፍትረው መጣላቸው ታወቀ። የምዕራብ አፍሪካ ሀገሮች በአንድ ገንዘብ ለመገበያየት ማቀዳቸው ተዘገበ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው።
ሲቢኤስ የተባለው በአሜሪካ የሚገኝ የቴሌቪዥን ጣቢያ በዘገበው መሠረት ፍልሰተኞችን ህገወጥ በሆነ መንገድ የሚያሸጋግሩ ሰዎች ካለፉት 2 ቀናት ወዲህ 280 ፍልሰተኞችን ወደ የመን ባህር ገፍትረው በማስገባታቸው ከ50 በላይ የሚሆኑት ሰምጠው ቀርተዋል። 30 ሰዎች ደግሞ የደረሱበት አልታወቀም ሲል የተባበሩት መንግሥታት ድርጅት የሰብአዊ ጉዳይ አስተባባሪ ጽህፈት ቤት ትላንት ገልጿል። የተባበሩት መንግሥታት ድርጅት ቃል አቀባይ ስቴፋኒ ዱጃሪክ በሁለት የተለያዩ ጊዜያት ከተሳፈሩባቸው ጀልባዎች ወደ ባህር ተገፍትሮ የገቡት ፍልሰተኞች ዓላማ በጦርነት በደቀቀችው የመን በኩል ወደ ፋርስ ባሕረ ሰላጤ አገሮች ለመጓዝ ነበር ብለዋል። ዓለም አቀፍ የፍልሰት ድርጅት ወይንም IOM ባለፈው ረቡዕ ወደ 50 የሚጠጉ ኢትዮጵያውያንና ሶማሌ ፍልሰተኞች ተገፍትረው በየመን ባህር እንዲሰምጡ መደረጉን ዘግቧል። ባለፈው ሐሙስ ከ120 በላይ የሚሆኑ ኢትዮጵያውያንና የሶማሌ ፍልሰተኞች በአረቢያን ባህር የየመን ግዛት ወደ ሆነው ሻቧ የባህር ጠረፍ ሲጠጉ የተሳፈሩበትን ጀልባ የሚቆጣጠረው ህገወጥ አሸጋጋሪ ባህር ውስጥ እንደገፈተራቸው ድርጅቱ ጠቁሟል።
አስከፊው አደጋ ከደረሰ በኋላ የተባበሩት መንግስታት የፍልሰት አገልግሎት የሆነው ዓለም አቀፍ የፍልሰት ድርጅት ሻቧ በተባለው ባህር ጠረፍ ላይ የዘወትር ጥበቃ ሲያደርግ 29 ፍልሰተኞች የተቀበሩበት ቦታ እንዳገኘ ሪሊፍ ዌብ የተባለው የተባበሩት መንግስታት ድርጅት የሰብአዊ ጉዳይ የዜና አገልግሎት ገልጿል። ከሞት የተረፉት ፍልሰተኞች የሞቱትን ሰዎች በፍጥነት መቅበራቸውን የፍልሰቱ ድርጅት መግለጹን ዘገባው ጠቅሷል። የሞቱት ሰዎች አስከሬኖች ተገቢ አያያዝ እንዲያገኙ ሲል የፍልሰቱ ድርጅት ከዓለም አቀፍ ቀይ መስቀል ማህበር ጋር በቅርብ እየሰራ መሆኑን እንደገለጸ ሪሊፍ ዌብ ጠቁሟል። የፍልሰቱ ድርጅት የህክምና ሰራተኞች በህይወት ለተረፉ 27 ወንዶችና ሴቶች ፍልሰተኞች የህክምና እርዳታ ማድረጋቸውን፣ ውሃ፣ ምግብና ሌላ አስቸኳይ ጊዜ ረድኤትም ማቅረባቸውን፣ ሌሎች ከሞት የተረፉት ስደተኞች እርዳታ ከማግኘታቸው በፊት ከአካባቢው እንደራቁ ሪሊፍ ዌብ ላይ የወጣው ዘገባ አውስቷል።
ካለፈው ጥር ወር አንስቶ 55,000 የሚሆኑ ፍልሰተኞች የመን ለመግባት ከምስራቅ አፍሪካ እንደተነሱ፣ መዳረሻቸውም የተሻለ ኑሮ እናገኛለን በሚል እምነት የፋርስ ባሕረ ሰላጤ አገሮች መሆናቸውን፣ ከእነሱም 30,000 ከ18 ዓመት ዕድሜ በታች እንደሆኑ፣ 1/3ኛዎቹ ደግሞ ሴቶች መሆናቸውን ዓለም አቀፉ የፍልሰት ድርጅት ጠቁመዋል ይላል ሪሊፍ ዌብ። የመን ያሉት የዓለም አቀፍ የፍልሰት ድርጅት ተወካይ ሎረን ዲቦክ አንዳንዶቹ ወደ የመን የሚጓዙት ፍልሰተኞች የመን ላይ ጦርነት እንዳለ እንኳን አያውቁም፣ አንዳንዶቹም ልናስረዳቸው ስንሞክር እንኳ አያምኑም ሲሉ ለአሶሺየትድ ፕሬስ የዜና አገልግሎት መናገራቸውን የሲቢኤስ ቴሌቪዥን ድረገጽ አስገንዝቧል።
በብሪታንያው ባት ዩኒቨርሲቲ ተባባሪ ፕሮፌሰር ታሂሩ አዚቬሌ ስለ ምዕራብ አፍሪቃ በአንድ ገንዘብ የመገበያየት ጉዳይ ያቀረቡት ጽሑፍ ሲኤንኤን ድረገጽ ላይ ወጥቷል። በምዕራብ አፍሪቃ አንድ የመገበያ ገንዘብ እንዲኖር ሐሳብ ከቀረበ ወደ 2 አስርተ ዓመታት የሚጠጋ ጊዜ ያለፈ ሲሆን እንደ አውሮፓ አቆጣጠር በ2020 ዓ.ም ከ3 ዓመታት በኋላ ማለት ነው በተግባር ላይ እንዲውል ተወስኗል። ይሁንና የአውሮፓ ህብረትን የመሳሰሉት አንድነታቸውን ለመጠበቅ በሚንገዳገዱበት በአሁኑ ወቅት እቅዱ ተግባራዊ የመሆኑ ጉዳይ አጠራጣሪ ሆኗል ይላል ጽሑፉ። በምዕራብ አፍሪቃ አንድ የገንዘብ ቀጠና እንዲኖር የተወሰነው እንደ አውሮፓ አቆጣጠር በ1999 ዓ.ም ሎሜ ቶጎ በተካሄደው የኢኮዋስ ማለት የምዕራብ አፍሪቃ ሀገሮች የኢኮኖሚ ኮሚሽን ጉባኤ ላይ ሲሆን የ15 አባል ሀገሮች መሪዎች በተስማሙበት መሰረት ነው።
በዛን ወቅት ፈረንሳይኛ ተናጋሪ የሆኑት የምዕራብ አፍሪካ ሀገሮች በመካከላቸው የኢኮኖሚ ውህደትን ለማቀላጠፍ እንዲያመች ሲሉ ፍራንክን በጋራ ገንዘብነት ሲገለገሉ ቆይተዋል። በመላው ምዕራብ አፍሪካ በአንድ ገንዘብ የመገበያየቱን ጉዳይ ለማሳለጥ ሲሉ 6 እንግሊዝኛ ተናጋሪ የምዕራብ አፍሪካ ሀገሮች እንደ አውሮፓውያን ዘመን አቆጣጠር በ2000 ዓ.ም ከ17 ዓመታት በፊት ማለት ነው በአክራ ጋና ተገናኝተው 2ኛ የገንዘብ ቀጠና ለመፍጠር ተስማሙ። ዓላማውም ከ4 ዓመታት በኋላ መላ የምዕራብ አፍሪካ አገሮች በመገበያያ ገንዘብ እንዲዋሃዱ ለማድረግ ነበር ሲል ሲኤንኤን ድረገጽ ላይ ወጣው ጽሑፍ አብራርቷል። እንግሊዝኛ ተናጋሪ በሆኑት የምዕራብ አፍሪካ አገሮች አንድ መገበያ ገንዘብ የመፍጠሩ እቅድ 4 ጊዜ ከተላለፈ በኋላ እስከነ ጭራሹ ተግባራዊነቱ በመደብዘዙ በምዕራብ አፍሪካ የገንዘብ ውህደት የመፍጠሩ ጉዳይ አጠራጣሪ ደረጃ ላይ መድረሱን ጽሑፉ ገልጿል። ለምሳሌ ጋና ውስጥ እንደ አውሮፓን አቆጣጠር ከ2000 ዓ.ም እስከ 2016 በነበረው ጊዜ አማካኝ የገንዘብ ግሽበት አሃዝ 16.92 ከመቶ ነበር። በክልሉ ትልቋ የኢኮኖሚ መሠረት የሆነችው ናይጄሪያን እንኳ እንደ አውሮፓን አቆጣጠር ከ2003 እስከ 2016 ዓ.ም በነበረው ጊዜ ውስጥ አማካኝ የገንዘብ ግሽበት መጠኗ 11.92 ነበር።
ሁለተኛ ደግሞ በምዕራብ አፍሪካ አንድ የመገበያ ገንዘብ እንዲኖር መላ አባል አገሮች አጠቃላይ ዓመታዊ ገቢ እጥረታቸው 4% ወይም ከዛ ያነሰ መሆን ይኖርበታል። እንደ አውሮፓ አቆጣጠር እስከ 2020 ዓ.ም ባለው ጊዜ ውስጥ በ3 ዓመታት ውስጥ ማለት ነው እዚህ ደረጃ ላይ መድረስ ተአምር ይሆናል ይላል ሲኤንኤን ድረገጽ ላይ የወጣው ጽሑፍ። አንድ መገበያ ገንዘብና ክልላዊ ማዕከላዊ ባንክ የመኖራቸው ጉዳይ በነፍስ ወከፍ ሀገሮች ሙስና እንዲቀንስ ያደርጋል። ጥያቄው ግን ፖለቲከኞቹ ይህ እንዲሆን ይፈቅዳሉ ወይ ነው ሲል ሲኤንኤን ድረገጽ ላይ የወጣው የተባባሪ ፕሮፌሰር ታሄሩ አዘቬል ጥያቄ ያቀርባል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ወደ መጨረሻው የአርብ ዝግጅት እናልፋለን። ኢትዮጵያዊነት የተሰኘው ድርጅት ነገ ቅዳሜና እሁድ ሶስተኛውን ሲምፖዚየም ሲልቨር ስፕሪንግ ሜሪላንድ ሂልተን ሆቴል ውስጥ ያካሂዳል። በሲምፖዚየሙ ልዩ ልዩ ከኢትዮጵያና ከሌሎችም የዓለማችን ክፍሎች የተጋበዙ ነዋሪዎች እንደሚቀርቡ የገለጹት የድርጅቱ ኃላፊዎች በተለያዩ ርዕሰ ጉዳዮች ላይ የተዘጋጁ ጥናታዊ ጽሑፎችም ይቀርባሉ ብለዋል። አዲሱ አበበ እንግዶቹን አነጋግሯል።
አመሰግናለሁ። የነገውንና የእሁዱን ጉባኤ አጠቃላይ ይዘት በቅድሚያ ለመቃኘት በሞከረው ውይይት ያነጋገርኩት ሁለት የኢትዮጵያዊነት ድርጅት አመራር አባላትን ነው። የድርጅቱን ሊቀመንበር ዶክተር እርቁ ይመርንና ለሶስተኛ ጊዜ የሚካሄደውን የነገና የተነገ ወዲያውን ሲምፖዚየም በሊቀመንበርነት የሚመሩትን ዶክተር ሙላቱ ውብነህን። ለትብብራቸው ሁለቱንም አመስግኜ ቀዳሚውን ጥያቄ ለዶክተር እርቁ ነበር የሰጠሁት። ዶክተር እርቁ፣ ኢትዮጵያዊነት ምንድን ነው? ማለት ኢትዮጵያዊነትን እናንተ እንደምንድን ነው የምትገልጡት?
ካለፉት 25 ዓመታት በፊት ጀምሮ የኢትዮጵያዊነት ዜጋነት፣ የዜጋነት ማንነት ክብር አጥቶ በሌሎች መለያዎች፣ በቋንቋ፣ በሃይማኖት፣ በመሳሰሉት ተተክቶ በመንግስትም በኩል እገዛ እየተደረገለት በፖሊሲ ደረጃ ተቀርጾ የተንቋሸሸበትና የወደቀበት ጊዜ ነበር። ግን በአሁኑ ጊዜ ብዙዎቹ ኢትዮጵያውያኖች የኢትዮጵያ ማንነታቸውን በማንሳት መንቀሳቀስ ጀምረዋል። ተስፋ የሚሰጥ ነው። ኢትዮጵያዊነት ይባል እንጂ ሙሉ ስሙ ኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ ነው። ኢትዮጵያዊነት ባጭሩ ለማስረዳት ከባድ ነው። ግን ኢትዮጵያዊነት የዜግነት ማንነትን አክብሮ በመያዝ ከሌሎች እንደ ቋንቋ፣ ባህል፣ ሃይማኖት ከመሳሰሉት በላይ ሀገራዊ ራዕይና ተልዕኮ ያለው የሕዝቡን አንድነትና እኩልነት የሚያረጋግጥ መሪ ሀሳብ የያዘ የሲቪክ እንቅስቃሴ ነው።
ይህን ስም ይዘው ምናልባትም ተመሳሳይነት ባለው መልኩ የሚንቀሳቀሱ ድርጅቶች ቢኖሩ እናንተ ራሳችሁን በምን ሁኔታ ነው የምትለዩት? ነው ወይስ ሌሎችንም ተመሳሳይ አቋም ያላቸውን ታካትታላችሁ? ቀጣዩ ጥያቄ ነበር። ዶክተር ሙላቱ ይመልሳሉ።
አንዳንድ ሀገሮች ችግራቸውን የሚያጠናላቸው እንዲሁም መፍትሄ የሚሰጥ ቲንክ ታንክ ያቋቁማሉ።
ምንድን ነው በአማርኛ?
በአማርኛ እንግዲህ ቲንክ ታንክ እንደ ይሄ
ምናልባት እንደ ሀሳብ አፍላቂ ወይም ሀሳብ አመንጪ ማለት ይሆን?
ከመንግስትም አይደለም ከማንም አያገሯቸው። ነገር ግን የሀገሪቱን ችግር አይተው መፍትሄ ሊሆን የሚችል ነገር ይሄ ነው ብለው መፍትሄም የሚሰጡ ችግርንም የሚያጠኑ አንዳንድ ድርጅቶች ይቋቋማሉ በየሀገራቸው። በእኛ ሀገር እኔ እስከማውቀው ድረስ ገሌ ነው የሚባል የዚህ አይነት ድርጅት የለም። የእኛ ድርጅት ምንድን ነው ያው እንግዲህ የሚያስበው በመረጃ የተደገፈ ጥናት እያደረጉ ሀሳብን፣ ትምህርትን ሊሰጡ የሚችሉ ሰዎች ለማሰባሰብ
እና ከዚህ አኳያ የኢትዮጵያ የወቅቱ ችግር ምን እንደሆነ አጥንታችኋል ማለት ነው ወይስ አስጠንታችኋል? መፍትሄስ አፈላልጋችኋል? ዶክተር ሙላቱ፣
ኢትዮጵያ ችግር ብዙ ነው፣ የተወሳሰበ ነው። የፖለቲካም አለ፣ የኢኮኖሚ ችግርም አለ፣ አንዳንዱም ደግሞ መሰረታዊ የሆነ ችግርም አለ እና ሁሉን በሙሉ እናዳርሳለን ማለት አይቻልም። እኛ የምናስበው በዚህ ቅዳሜና እሁድ በአራት ጉዳዮች ላይ እናተኩራለን። አንደኛው የትምህርት ጥናትና ጥራት፣ የሁለተኛው ደግሞ የመሬትን አያያዝ በተመለከተ ነው። የመሬት አያያዝ በጣም በጣም አስቸጋሪ ነው። ሌላ ሁለት አሉ። አንደኛው የዲሞክራሲ እሴቶች ሀገራችን ውስጥ በምን አይነት ሁኔታ ነው እስካሁን ያለው፣ ለወደፊትስ በምን አይነት ሁኔታ ነው የሚሻሻለው የሚለውን ነገር ጥናት ያደረጉ ሁለት ሰዎች ጋብዘናል። አራተኛው የሰብአዊ መብቶች ጉዳይ ነው፣ ሂውማን ራይትስ። እንግዲህ እነዚህ ላይ እናተኩራለን።
ትኩረት የምታደርጉበት ነገር ነው ልዩ የሚሆነው። ኢትዮጵያዊነት አባላትም እንዳሉት ነው እንግዶች የገለጡት። ከሶስት ትውልዶች የተውጣጡ አባላት ናቸውም ብለዋል። በሀያዎቹ በሀምሳዎቹና በዘጠናዎቹ የዕድሜ ክልል ውስጥ ያሉ ማለት እንደሆነም ተነግሯል። ይግለጡልኝ ማለቴ ለማንኛውም ኢትዮጵያዊ ለማንኛውም ሕዝብ ክፍት ነው።
ስብሰባው ለማንም ክፍት ነው። ማንም ሰው የመንግስትም ሆነ የተቃዋሚም ይሄ እኮ የሀገሪቱን ችግር ለማየት ነው እና ያን ችግር አይቶ መፍትሄም ለመስጠት ችግሩንም ለመረዳት እገሌ በተለይ ያውቀዋል የሚባል ነገር የለም።
ክብራትና ክብራን አድማጮች ለዛሬ አርብ ምሽት ያሰናዳናቸው ዝግጅቶች በዚህ ይጠናቀቃሉ። ነገ ቅዳሜ ምሽት እንገናኛለን። አብራችሁን ስላመሻችሁ እናመሰግናለን። ደህና ደሩ። አሁን የትግርኛ ቋንቋ ስርጭት ይቀጥላል። ¶¶